የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ጥቅምት 3 2014 ዓ.ም ዝግጅታችን ጀመረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጠሩትና በሰሜን ኢትዮጵያ ቀውስ ላይ ያተኮረ ከፍተኛ ውይይት ተደረገ። በአማራ ክልል ጦርነት እየተካሄደባቸው ባሉ 4 ዞኖች ውስጥ በመማር ላይ የነበሩ ከ1.5 ሚሊዮን በላይ ተማሪዎች ትምህርት ማቋረጣቸውን የክልሉ መንግስት ትምህርት ቢሮ አስታወቀ። እነዚህንና ሌሎች በዛ ያሉ ቅንብሮችን በምሽቱ ዝግጅታችን እናስጠምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪ አማሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። ጤናይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ለሰዓቱ የያዝናቸውን ዓለም አቀፍ ዜናዎች እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜና የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኢትዮጵያ ውስጥ ባለው ቀውስ ላይ ከፍተኛ ስብሰባ ጠርተው አስተናግደዋል። በዓለም አቀፍ ደረጃ በተቀናጀውና ጉዳዩን በቅርብ ይከታተላል በተባለው የውጭ ጉዳይ ሚኒስትርና የአፍሪካ ቀንድ ጉዳዮች ልዩ ልዑክ ጄፍሪ ፊልትማን በጋራ ባስተናገዱት ስብሰባ ላይ የአፍሪካ ሕብረት ከፍተኛ ተጠሪና የምስራቅ አፍሪካው የጋራ ልማት ባለስልጣን ኢጋድ ሊቀመንበር ኦሉሴጉን ኦባሳንጆ፣ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ፣ የአውሮፓ ህብረት ከፍተኛ ተጠሪ ጆሴፍ ቦሬል፣ የእንግሊዝ የውጭ ጉዳይ ሚኒስትር ኤሊዛቤት ትረስ፣ የጀርመን የውጭ ጉዳይ ሚኒስትር ሆልስ ኦላን እንዲሁም የፈረንሳይ የአፍሪካ ቀንድ ልዩ ልዑክ ፍሬድሪል ክላቪየር ተገኝተዋል። የውጭ ጉዳይ ሚኒስትር ብሊንከን ስብሰባውን ያስተናገዱት ከአፍሪካ ህብረት ከፍተኛ ተጠሪ ኦባሳንጆ ጋር ከተወያዩ በኋላ መሆኑን የውጭ ጉዳይ ሚኒስትር ቃል አቀባይ ትላንት ማምሻውን ባወጣው መግለጫ አመልክቷል። ለቀውሱ ሰላማዊ መፍትሄ ለማስገኘት በአፍሪካ ህብረትና በኢጋድ መካከል የቅርብ ቅንጅት መኖሩን ሐሳብ እንደሚደግፉ ተሰብሳቢዎቹ ባለስልጣናት መግለጻቸውን የመስሪያ ቤቱ መግለጫ ይገልጻል። ኢትዮጵያ ውስጥ ሰላምን ለማስፈንና የአገሪቱን አንድነት ለማስጠበቅ ሁሉም ወገኖች የኃይልና የጥቃት አድራጎቶችን በአስቸኳይ እንዲያቋርጡ፣ ወደ ሰፋና አካታች ንግግር መግባት የሚያስችል መሰረት ለመጣል ተኩስ እንዲያቆሙ ዩናይትድ ስቴትስና የአውሮፓ ህብረት፣ ፈረንሳይ፣ ጀርመንና እንግሊዝ ማሳሰባቸውንም የውጭ ጉዳይ ሚኒስቴሩ የፕሬስ መግለጫ ጠቁሟል። በግጭት ውስጥ ያሉ ወገኖች ሁሉ ዓለም አቀፍ ሕግን እንዲያከብሩ፣ ኢትዮጵያ ውስጥ ለእንግልት ለተዳረጉ ሁሉ እርዳታ ያለ ገደብ እንዲደርስ እንዲደረግም ጥሪ ማስተላለፋቸው ተገልጿል። በሌላም በኩል የዩናይትድ ስቴትስ የልማትና ተራድኦ ድርጅት አስተዳዳሪ ሰማንታ ፓወር በበኩላቸው ባወጡት መግለጫ ከአፍሪካ ቀንድ ጉዳዮች ልዩ ልዑክ ጄፍሪ ፊልትማን ጋር በመሆን በሰሜን ኢትዮጵያ ባለው አስቸኳይ ጉዳይ ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር መነጋገራቸውን አስታውቀዋል። በአሁኑ ሰዓት በዓለም ላይ አንዱ በሆነው ሰብአዊ ቀውስ ውስጥ የሚገኙ በሚሊየን የሚቆጠሩ ሰላማዊ ዜጎች አሳሳቢ ሁኔታ ላይ የተነጋገሩ መሆኑንም ሰማንታ ገልጸዋል። የዚህ ዝርዝር ዘገባ በምሽቱ ዝግጅት ይቀርባል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የኬንያውን ፕሬዝደንት ኡሁሩ ኬንያታን ነገ ሐሙስ በዋይት ሀውስ ተቀብለው ያነጋግራሉ። ባይደን በፕሬዝደንት ጊዜያቸው አንድን የአፍሪካ አገር መሪ ተቀብለው ሲያነጋግሩ የመጀመሪያቸው ይሆናል። የዋይት ሀውስ ቃል አቀባይ ጄን ሳኪ ባወጡት መግለጫ ሁለቱ መሪዎች ዲሞክራሲንና የሰብአዊ መብቶችን ለመከላከል ሰላምና ደህንነትን ማስከበርና የምጣኔ ሀብት እድገትን በማምጣት እንዲሁም የከባቢ አየር ለውጥ ዙሪያ ላይ ይነጋገራሉ ብለዋል። ኬንያ የተባበሩት መንግስታት የጸጥታው ምክር ቤት የወቅቱ ተረኛ ፕሬዝደንት ነች። ሁለቱ አገሮች የሚገናኙት ዩናይትድ ስቴትስ በሰሜን ኢትዮጵያ ባለው ግጭት ተሳታፊ በሆኑ ወገኖች ላይ ማዕቀብ ለመጣል በምታሰላስልበት ጊዜ መሆኑም ተመልክቷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ከቅርብ ጊዜ ወዲህ እየተባባሱ የመጡትን በሊቢያ መንግስት ኃይሎችና በሌሎች አካላት በስደተኞችና ጥገኝነት ጠያቂዎች ላይ የተፈጸሙ ረገጣዎችን፣ እስከ ሞት የሚያደርሱ ጥቃቶችና ኢሰብአዊ አያያዝን አወገዘ። ሊዛ ሽላይን ከጄኔቭ የላከችውን ዘገባ ሀብታሙ ስዩም ያሰማናል።
የተባበሩት መንግስታት ድርጅት በዚህ ወር በሊቢያ በተደረገ ስደተኞችና ጥገኝነት ጥያቄዎች ላይ ባነጣጠረ ተከታታይ ከባድ የጸጥታ ዘመቻና ፍተሻ ወቅት 5 ሰዎች መገደላቸውን ይፋ አድርጓል። ከሰሃራ በታች ወዳሉ ሀገራት ሰዎችን በገፍ የማባረር እርምጃም ተወስዷል ብሏል። የድርጅቱ የሰብአዊ መብቶች ቢሮ ይሄ ድርጊት ሰዎች ሕይወታቸው ለአደጋ ወደሚጥል ስፍራ በግዳጅ ሊጋዙ እንደማይገባ የተደነገገውን ሕግ የሚጥስ መሆኑንም ጠቅሰዋል። የድርጅቱ ቃል አቀባይ ማርታ ሁርታዶ ባለፈው ሳምንት ላይ እንደተናገሩት የሊቢያ ግዛት ውስጥ ሚኒስቴር አባላት በመናገሻ ከተማዋ ትሪፖሊ አቅራቢያ ባለ መደበኛ ባልሆነ ሰፈራ ላይ ፍተሻ አከናውነዋል። በዚህ ስፍራ ይኖሩ ከነበሩት መካከል በተባበሩት መንግስታት ድርጅት የስደተኞች ጉዳይ መዝገብ ላይ የሰፈሩ በመቶዎች የሚቆጠሩ ስደተኞችና ጥገኝነት ጠያቂዎችም ይገኙበታል።
Women, children and men were arrested and handcuffed.
ሴቶች፣ ህጻናትና ወንዶች በቁጥጥር ስር ውለዋል። የፊጥኝ ታስረዋል። የጸጥታ ኃይሎች ሰዎችን በቁጥጥር ስር ለማድረግ አላስፈላጊና መጠኑን ያለፈ ኃይል ተጠቅመዋል። ጥሰቱ ለማምለጥ በሚሞክሩት ወይንም በሚገዳደሩት ላይ መተኮስና መደብደብን ያጠቃልላል። በዚህም ምክንያት በትንሹ 1 ሰው ሞቷል፣ 5 ሰዎች ቆስለዋል፣ ከ4000 በላይ ለእስር ተዳርገዋል።
ሁርታዶ በቁጥጥር ስር የዋሉት ሰዎች ወደ ተጨናነቀ፣ ንጽህና ወዳልተጠበቀ፣ በቂ ምግብና ውሃ ወደሌለበት ትሪፖሊ ውስጥ ወደሚገኝ በመንግስቱ የሚተዳደር የእስር ጣቢያ መወሰዳቸውንም ተናግረዋል። ተመሳሳይ ድርጊቶች እንደተደጋገሙም አውስተዋል። በያዝነው የጎርጎሳውያኑ ጥቅምት ወር 6500 ሰዎች ከትሪፖሊው ጋህሪያን እስር ጣቢያ አምልጠዋል። ሁርታዶ እንዳሉት ያመለጡት ሰዎች ተኩስ በከፈቱ ጠባቂዎች ተሳደዋል። ቅድመ ምርመራዎች እንደሚያሳዩት በጥቂቱ 4 ሰዎች በጥይት ተመተው ተገድለዋል። መንግስት የተወሰኑትን ፍልሰተኞች ለመልቀቅ ቃል እንደገባም አክለዋል። የተባበሩት መንግስታት ድርጅት ባለስልጣናት በፍጥነት የተፈጠሩትን አሰቃቂ ክስተቶች በተመለከተ ነጻ ምርመራ እንዲያደርጉና ለወንጀሎቹና ብዝበዛዎቹ ተጠያቂ የሆኑትንም እንዲይዙ አሳስበዋል። አክለውም ባለስልጣናት ሰዎች ፍልሰተኞች ስለሆኑ ብቻ ወንጀለኛ አድርጎ መቆጠርና አስገድዶ ወደ ሀገራቸው የመመለስ ፖሊሲን እንዲያቆሙ ጠይቀዋል።
የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የሸቀጥ ምርትና ስርጭት ሰንሰለት ማነቆዎች በሚፈቱበት መንገድ ላይ ለመነጋገር ከአንዳንድ የትላልቅ የችርቻሮ ምርት አቅራቢዎች፣ አከፋፋዮችና የወደብ ሰራተኞች ማህበራት ጋር ዛሬ ረቡዕ ተገናኝተው ይመክራሉ። በርካታ የንግድ ድርጅቶች በኮቪድ-19 ወረርሽኝ የተነሳ የሚያስፈልጓቸውን እቃዎች፣ የተጠናቀቁ ምርቶች ማግኘት እንዲሁም የሰራተኛ እጥረት የገጠማቸው በመሆኑ እየጨመረ የመጣውን የደንበኞች ፍላጎት ማርካት አለመቻላቸው ተመልክቷል። ከፕሬዝደንቱ ጋር በዋይት ሃውስ ከሚገኙ የንግድ ድርጅቶች መካከል ሆም ዲፖ፣ ዎልማርት፣ ዩፒኤስ እና የሎስ አንጀለስ ዓለም አቀፍ የወደብና የመጋዘን ህብረት እንደሚገኙበት ተገልጿል። በመጨረሻም የኮቪድ-19 ዓለም አቀፍ ዜና። ዩናይትድ ስቴትስ ሙሉ ለሙሉ ለተከተቡ መንገደኞች የካናዳና ሜክሲኮ የየብስ ድንበሮችን ከሚቀጥለው ወር ጀምሮ ክፍት እንደምታደርግ ዛሬ ረቡዕ አስታውቃለች። የሁለቱ አገሮች ወሰኖች የኮቪድ-19 ወረርሽኝ ከተከሰተበት እንደ አውሮፓ አቆጣጠር ከመጋቢት 2020 ጀምሮ ከተወሰኑት እንደ ንግድ ካሉ መሰረታዊ ነገሮች ውጪ ለሁሉም ተሽከርካሪዎች፣ ለባቡርና ለውሃ ላይ መጓጓዣዎች ዝግ ሆነው ቆይተዋል። ውሳኔው የመጣው ፕሬዚደንት ባይደን ከመጪው ወር ጀምሮ ሙሉ ለሙሉ የተከተቡ የውጭ አገር ዜጎች ወደ ዩናይትድ ስቴትስ መብረር እንደሚችሉ ካስታወቁ 1 ሳምንት በኋላ ነው። ለምሽቱ የተመደበው ዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ለዓለም ዜናዎቹ ደረጀ ደስታ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥቅምት 3 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችሁን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን ለዕለቱ የያዝነውን አብይ ርዕስ እናስደምጣችሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጠሩትና በሰሜን ኢትዮጵያ ቀውስ ላይ ያተኮረ የተለያዩ የአፍሪካ፣ የአውሮፓ ህብረት፣ የጀርመን፣ የእንግሊዝና የፈረንሳይ ባለስልጣናት በተገኙበት በትላንትናው ዕለት ተካሂዷል። ከፍተኛ የሚኒስትሮቹን ስብሰባ ተከትሎም የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት አስተዳዳሪ ሳማንታ ባወር በስብሰባው የተንጸባረቀውን አቋም ያጠናከረ መግለጫ አውጥተዋል። ለሰሜን ኢትዮጵያው ቀውስ ወታደራዊ መፍትሄ የለም ያሉት የኬንያው ፕሬዝዳንት ኡሁሩ ኬንያታ በበኩላቸው በኢትዮጵያ መንግስትና በህወሓት መካከል ውይይት እንዲፈታ ጥሪ ያቀረቡበትን ጨምሮ ያካተተ ዘገባ ደርሶናል። አሉላ ከበደ እንደሚከተለው ያቀርበዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና በዓለም አቀፍ ደረጃ የተቀናጀውን ጉዳዩን በቅርብ ይከታተላል የተባለው የውጭ ጉዳይ ሚኒስቴርና የአፍሪካ ቀንድ ጉዳዮች ልዩ ልዑክ ጄፍሪ ፌልትማን በጋራ ባስተናገዱት በዚህ ስብሰባ ላይ የአፍሪካ ህብረት ከፍተኛ ተጠሪና የምስራቅ አፍሪካው በይነ መንግስታት ባለስልጣን ኢጋድ ሊቀመንበር ኦሉሴጉን ኦባሳንጆ፣ የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ፣ የአውሮፓ ህብረት ከፍተኛ ተጠሪ ጆሴፍ ቦሬል፣ የእንግሊዝ የውጭ ጉዳይ ሚኒስትር ኤሊዛቤት ትረስ፣ የጀርመን የውጭ ጉዳይ ሚኒስትር ሆልስ አላን እንዲሁም የፈረንሳይ የአፍሪካ ቀንድ ልዩ ልዑክ ፍሬዴሪክ ክላቪየር ተገኝተዋል። ስብሰባውን ተከትሎም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባወጣው መግለጫ ኢትዮጵያ ውስጥ ሰላምን ለማስፈንና የሀገሪቱን አንድነት ለማስጠበቅ ሁሉም ወገኖች የኃይልና የጥቃት አድራጎቶችን በአስቸኳይ እንዲያቋርጡ፣ ወደ ንግግር መግባት የሚያስችል መሰረት ለመጣል የተኩስ አቁም እንዲያደርጉ ዩናይትድ ስቴትስና የአውሮፓ ህብረት፣ ፈረንሳይ፣ ጀርመንና እንግሊዝ ማሳሰባቸውን ይዘረዝራል። እንዲሁም በግጭቱ ውስጥ ያሉ ወገኖች ሁሉ ዓለም አቀፍ ህግን እንዲያከብሩ፣ ኢትዮጵያ ውስጥ ለእንግልት ለተዳረጉ ሁሉ እርዳታ ያለ ገደብ እንዲደርስ እንዲደረግም ጥሪ ማስተላለፋቸው መግለጫው ያትታል። ለቀውሱ ሰላማዊ መፍትሄ ለማስገኘት በአፍሪካ ህብረትና በኢጋድ መካከል የቅርብ ቅንጅት የመኖሩን ሀሳብ እንደሚደግፉ ተሰብሳቢዎቹ ባለስልጣናት መግለጻቸውን የመስሪያ ቤቱ መግለጫ ይናገራል። የሚኒስትሮቹን ስብሰባ ተከትሎም የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID አስተዳዳሪ ሳማንታ ፓወር በበኩላቸው ባወጡት መግለጫ ከአፍሪካ ቀንድ ጉዳዮች ልዩ ልዑክ ጄፍሪ ፌልትማን ጋር በመሆን በሰሜን ኢትዮጵያ ባለው አስቸኳይ ጉዳይ ዙሪያ ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር መነጋገራቸውን አስታውቀዋል። በአሁኑ ወቅት በዓለም ዙሪያ ከሚታዩት የሰብአዊ ቀውሶች አንዱ ባሉት ሁኔታ ውስጥ የሚገኙት በሚሊዮኖች የሚቆጠሩ ሰላማዊ ዜጎች ስላሉበት አሳሳቢ ሁኔታ መነጋገራቸውንም ገልጠዋል። ከ11 ወራት በላይ የዘለቀው ጦርነት ከ6 እስከ 7 ሚሊዮን የሚሆኑ ሰዎች ለከፋ የምግብ ዋስትና ችግር እንዲጋለጡ አድርጓል ያሉት ባለስልጣኗ ከ2 ሚሊዮን በላይ የሚሆኑ ዜጎች ቀያቸውን ትተው ሲሰደዱ፣ ቁጥራቸው ከ900,000 በላይ የሚሆኑ ደግሞ ምግብ ፍለጋ ለቀናት እየተጓዙ ለቸነፈር የተቃረበ ከፍተኛ ችግር ተዳርገዋል ብለዋል። ዩናይትድ ስቴትስ ትልቋ የኢትዮጵያ ለጋሽ ሀገር ስትሆን ቀውሱ ከተጀመረ አንስቶ ከ665 ሚሊዮን ዶላር በላይ መለገሷንና ተጨማሪ የ26 ሚሊዮን ዶላር ለመስጠት ማቀዷንም የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት አስተዳዳሪዋ ሳማንታ ፓወር በመግለጫቸው አመልክተዋል። ዩናይትድ ስቴትስ በዚህ ግጭት ለተጎዱ ኢትዮጵያውያን ሁሉ ሰብአዊ እርዳታ ማድረሷን ለመቀጠል ቁርጠኛ መሆኗንም ገልጠዋል። የስብሰባው ተሳታፊዎች ለተወሳሰበው ችግር አስቸኳይ መፍትሄ ለመሻት መስማማታቸውን እንዲሁም እየተስፋፋ ያለው ግጭት እልባት እንዲያገኝ የዩናይትድ ስቴትስንም ሆነ የአጋሮቿን የተለየ መፍትሄ አቅጣጫ የሚሻ በመሆኑ ላይም ከስምምነት መድረሳቸውን መግለጫው አትተዋል። በጣም አስቸኳይ ትኩረት የሚሹ ያሏቸውን ግቦች ለማሳካትም በትግራይ የሰብአዊ ተደራሽነትን ማረጋገጥና ገደቦችን ማንሳት እንዲሁም በሁሉም ወገኖች መካከል የተኩስ አቁም ድርድር እውን እንዲሆን የተቀናጀ እርምጃ ይጠይቃል ብለዋል። ከውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር በትላንትና ሁለት ተገናኝተው ለተነጋገሩት በአፍሪካ ቀንድ የአፍሪካ ህብረት ከፍተኛ ልዑክ ኦሉሴጉን ኦባሳንጆ ለጋሾች የሚሰጡትን ድጋፍም እንደሚያጠናክሩም ይፋ አድርገዋል። በሌላ ዜና የኬንያው ፕሬዝዳንት ኡሁሩ ኬንያታ በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ንግግር እንዲጀመር ጥሪ አቅርበዋል። በኒውዮርክ በተባበሩት መንግስታት የጸጥታው ምክር ቤት በተካሄደና በብዝሃነት በአገረ መንግስት ግንባታና በሰላም ጉዳዮች ላይ ያተኮረ ክርክር ከመሩ በኋላ ባሰሙት ንግግር ለግጭት ወታደራዊ እርምጃ መፍትሄ አይሆንም ብለዋል። ባለፈው የአውሮፓውያኑ 2020 መገባደጃ በመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ ያልሆነ መቀመጫ ያገኘችውና የወሩ ሰብሳቢ የሆነችው ኬንያ ፕሬዚዳንት ኬንያታ በቅርቡ ዓለም አቀፍ የጋዜጠኞች ስብስብ ይፋ ባደረገውና የፓንዶራ ሰነዶች የሚል ስያሜ በተሰጠው የሙስና አጋላጭ ጥናት ከተባለው የሙስና ድርጊት ተጠቃሚዎች አንዱ መሆናቸውን አስመልክቶ ለቀረበላቸው ጥያቄ ተከታዩን መልስ ሰጥተዋል።
Well, as I said before, my name first and foremost is not there, and secondly, there has been no mention of any illegality or wrongdoing on my part.
ቀደም ሲል እንደተናገርኩት በመጀመሪያ ስሜ እዚያ ዝርዝር ውስጥ የለም። ሁለተኛ ደግሞ እኔ ሰራሁት ህገ ወጥ ወይም ተገቢ ያልሆነ ነገር ስለመኖሩም የሚለው የለም። እዚህ ስብሰባ ላይ ለመገኘት ኬንያን ከመልቀቄ በፊት እንደተናገርኩት ወደ ሀገሬ እንደተመለስኩ በዚህ ጉዳይ ላይ የተሟላ ምላሽ ሰጥበታለሁ።
ፕሬዚዳንት ኬንያታ በነገው ዕለት በዋይት ሃውስ ከፕሬዚዳንት ባይደን ጋር ተገናኝተው እንደሚወያዩም ይጠበቃል።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ አማራ ክልል ባህር ዳር ነው የምንወስዳችሁ። በአማራ ክልል ጦርነት እየተካሄደባቸው ባሉ አራት ዞኖች ውስጥ በመማር ላይ የነበሩ ከ1.5 ሚሊዮን በላይ ተማሪዎች ትምህርት መቋረጡን የክልሉ ትምህርት ቢሮ አስታወቀ። የአማራ ክልል ምክትል ቢሮ ኃላፊው አቶ ጌታቸው ቢያዝን የኢትዮጵያ መንግስት አሸባሪ ሲል የፈረጀውና ራሱን የትግራይ ኃይሎች እያለ የሚጠራው አካል ወረራ ፈጽሞባቸዋል ባላቸው አካባቢዎች ከ1500 በላይ ትምህርት ቤቶች ሙሉ ለሙሉና በከፊል ማውደሙን ገልጸዋል። ህወሓት ከውድመት ጋር በተያያዘ የሚቀርብበትን ክስ አይቀበልም። አስቴር ምስጋናው ዝርዝር ዘገባ አላት።
የአማራ ክልል የትምህርት ቢሮ ምክትል ኃላፊ አቶ ጌታቸው ቢያዝን የኢትዮጵያ መንግስት አሸባሪ ሲል የፈረጀውና ራሱን የትግራይ ኃይሎች እያለ የሚጠራው አካል በአማራ ክልል በከፈታቸው ጦርነቶች በሰሜን ወሎ፣ ዋግምራ፣ ከፊል ደቡብ ወሎ እና ደቡብ ጎንደር ዞኖች ከ1.5 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ማስተጓጎላቸውን ለአሜሪካ ድምጽ ገልጸዋል።
ወረራ በተፈጸመባቸው ሰሜን ጎንደር፣ ዋግምራ፣ ሰሜን ወሎ እና ከፊል ደቡብ ጎንደር አካባቢዎች እና ደቡብ ወሎም በተወሰኑ ጥቂት ወረዳዎች ላይ ከ1.5 ሚሊዮን በላይ ተማሪዎች ተፈናቅለው ያሉበት ሂደት ነው ያለ።
ከሰቆጣ ተፈናቅላ ባህር ዳር ከተማ የምትገኘው የ8ኛ ክፍል ተማሪ እድላዊት ሲሳይ እርሷ ትምህርት አቋርጣ የሌሎች ተማሪዎችን ወደ ትምህርት ቤት መሄድ ማየት እንደሚረብሻት ትናገራለች።
የባህር ዳር ልጆች ቦርሳቸውን ምናምን ደብተራቸውን ይዘ ወደ ትምህርት ቤት ሲሄዱ በጣም ለምን ያልገባ ምናምን ብዬ በማሰብ እኔ ራሴን አሰብ በጣም ነው የሚከፋኝ።
የትግራይ ክልል መንግስት ቃል አቀባይ መሆናቸውን የሚናገሩት አቶ ጌታቸው ረዳ በተለያየ ጊዜ በሰጧቸው መግለጫዎች በአማራ ክልል የያዟቸው ቦታዎች መኖራቸውን አረጋግጠው፣ ነገር ግን ከውድመትና ከሰብአዊ መብት ጥሰት ጋር በተያያዘ የሚነሳባቸው ውንጀላዎችና ክሶች በገለልተኛ አካል ይጣራ የሚል ምላሽ ከመስጠት ውጭ ከውድመት ጋር በተያያዘ የሚነሱትን ክሶች አይቀበሏቸውም። በሌላ በኩል የአማራ ክልል ምክትል ቢሮ ኃላፊ አቶ ጌታቸው በእነዚህ አካባቢዎች የትምህርት ተቋማት መውደማቸውን ይናገራሉ።
በጦርነቱ ምክንያት በርካታ ትምህርት ቤቶች ወድመዋል። በክልሉ ወደ 277 ትምህርት ቤቶች ሙሉ ለሙሉ የወደሙበት፣ ከ1300 በላይ ትምህርት ቤቶች ደግሞ በከፊል የወደሙበት ሂደት ነው ያለ። በከፊል የወደሙ ስንል አብዛኛው የትምህርት ቁሳቁሳቸው ወይ ተሰርቋል ወይም ተቀዷል ወይም ከጥቅም ውጭ ሆኗል ማለት ነው። በራቸው፣ የመማሪያ ክፍላቸው ወይም ወንበራቸው ተጭኖ ሄዷል። ወንበራቸው ውጭም ተጭኖ ሄደበት ሂደት ነው ያለ እና ከ277 በላይ ትምህርት ቤቶች የወደሙበት ሙሉ ለሙሉ፣ ከ1300 በላይ ደግሞ ትምህርት ቤት በከፊል የወደሙበት ሂደት ነው ያለ እና ይሄ በጣም ትልቅ ኪሳራ ነው፣ ትልቅ ጉዳት ነው። እነዚህን ትምህርት ቤቶች በቀጣይ እንደገና መልሶ ለመገንባት ትምህርት ለማስጀመር ደግሞ ከፍተኛ የሆነ ሀብት ይጠይቃል፣ ትብብር ይጠይቃል። እነዚህ አካባቢዎች ላይ ከወረራ ነጻ ሲሆኑ ምን መስራት አለብን ብለን የአደጋ ምላሽን እቅድ አቅደን እየሰራን ያለ ነው። ይህንን
ትምህርታቸውን ያቋረጡ ተማሪዎች ባሉበት አካባቢ ትምህርታቸውን የሚቀጥሉበት ምቹ ሁኔታም እንደሚመቻችላቸው ገልጸዋል።
ተፈናቅለው ሌሎች አካባቢ የሄዱ ተማሪዎች ባሉበት አካባቢ ትምህርታቸውን እንዲቀጥሉ ለማድረግ ጥረት እየተደረገ ነው ያለ። ይህም አንደኛው ጥረት እየተደረገ ካለበት መንገድ አንደኛው እዚያ አካባቢ ተማሪዎች የትምህርት ማስረጃቸውን ይዘው ስላልመጡ፣ ምንም አይነት ዶክመንት ይዘው ስላልሄዱ ባሉበት አካባቢ ሁሉ መመዝገብ በሚፈልጉበት ትምህርት ቤት ሁሉ ያለምንም ቅድመ ሁኔታ ትምህርታቸውን እንዲመዘገቡ ለማድረግ ነው እሱን እየሰራ ነው ያለን።
ይህ በእንዲህ እንዳለ የምስራቅ ጎጃም ዞን ባለፈው ወር 10,000 ተፈናቃይ ተማሪዎችን የምግብ ወጫቸውን ጨምሮ ለመቀበል ባደረገው ጥሪ መሰረት እስካሁን 235 ተማሪዎች መመዝገቡን የዞኑ ትምህርት መምሪያ ኃላፊ አቶ ስለሺ ተመስገን ገልጸዋል።
ከ10,000 ተማሪዎች ይዘን በተለይ በሰሜን ወሎና ዋግምራ ዞን ላይ የተጎዱ ተማሪዎችን ማስተማር ፈልገን ያው በሚዲያም በደብዳቤም ጠይቀናል ለሁለቱ ዞኖች። አሁን ባለው ነባራዊ ሁኔታ በራሳቸው እየመጡ ያሉ ወደ 235 አካባቢ ተማሪዎች መጥቷል። እነዚህም 235 ተማሪዎች በዞናችን ባሉ በተለያዩ ትምህርት ቤቶች ተመድበው የእነሱ የጽህፈት መሳሪያ ተሟልቶላቸዋል። ነገ ከነገ ወዲያም ለሚመጡትም የጽህፈት መሳሪያዎችን አዘጋጅተናል።
የተማሪዎች ቁጥር መቀነሱ ምክንያቱን ለማጣራት ከትምህርት ቢሮ ጋር እየተነጋገሩ እንደሆነ አቶ ስለሺ ተናግረዋል። የትምህርት ቢሮ ምክትል ኃላፊ አቶ ጌታቸው ተፈናቃይ ተማሪዎች ማስረጃም ሆነ ሌሎች ሰነዶችን በድንገት ጥለው መምጣታቸው ችግር ፈጥሯል ብለዋል።
አሁን በጣም ችግር የሆነው ካምፕ አካባቢ ያሉ ተማሪዎችን ትምህርት ለማስጀመር እሱ አንድ ትልቅ ፈተና ሆኗል። ደሴ ላይ በጣም በርካታ ትምህርት ቤቶች የተፈናቀሉ ዜጎች አሉበት። ባህር ዳርም ዘንዘልም አካባቢ እንደዚህ ከዋግምራ አካባቢ የተፈናቀሉ አሉ። እብናት ትምህርት ቤት አካባቢ የተፈናቅኖች አሉ። ኮምቦልቻና ደሴም እንደዚህ ያሉና እነዚህን ተማሪዎች ትምህርት ለማስቀጠል ትምህርት ቢሮ ከአጋር አካላት ጋር እየተነጋገረ ያለበት ሂደት ነው ያለ።
በአማራ ክልል በጦርነት ለወደሙ ትምህርት ቤቶች መልሶ ማቋቋሚያ የሚሆን 100 ሚሊዮን ብር ከትምህርት ሚኒስቴር ባለፈው ወር ድጋፍ መደረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከባህር ዳር ወደ ትግራይ ክልል ሀገረ ሰላም ነው የምንወስዳችሁ። በተከታዩ ዘገባ በትግራይ ክልል ሀገረ ሰላም ከተማ የሚገኙ ተፈናቃዮች እርዳታ ባለማግኘታቸው በከፍተኛ ችግር ላይ እንደሚገኙ ተናገሩ። በሌላ በኩል በከተማው መካከለኛ ሆስፒታል ውስጥ በማገልገል ላይ የሚገኙ የሕክምና ባለሙያዎች የመድኃኒት እጥረት እንዳለባቸው ገልጸው በእጃቸው የሚገኘው መድኃኒት በቅርቡ ሙሉ ለሙሉ እንደሚጠናቀቅም ተናግረዋል። አለም ፍስሐ ዝርዝር ዘገባ አለው።
ሀገረ ሰላም የደጉዓተን ቤን ዋና ከተማ ስትሆን ከመቀሌ ወደ 50 ኪሎ ሜትር ተጉዘት ትገኛለች። ከተለያዩ የትግራይ ከተሞች ተፈናቅለው በሀገረ ሰላም ትምህርት ቤት ተጠለው የሚገኙ 500 አካባቢ የምድር ተፈናቃዮች እንዳሉ ለመገንዘብ ችያለሁ። መጀመሪያ በትምህርት ቤት ተጠላ ያገኘኋት ተፈናቃይ የህፃን ልጅ እናት የሆነችው ለታ የገብረሃንስ ናት።
መጣሁት ያው ለካቲት 25 ነው ከሆማራ የወጣሁት። ከለካቲት 25 ወደዚህ ለመድረስ መጋቢት አንድ ነው የደረስኩት ወደዚህ በእግሬ ስለሆነ፣ ለነፍሴ ያለ ደግሞ በመኪና በግማሽ ደግሞ በእግር ስለሆነ ተገፈን የወጣ ነው። ልብስ አላዝነም ምን አላዝነም፣ ቁራቆታችን ነው የወጣ ነው። ፉሊ አይልምስት ምናምን እየተባለ እያሰቃዩን ነው የነበሩ ፋንና የወልቃይቶች ነው እያሰቃዩን ለኛ። ስለዚህ እኛ በነበርንበት ንብረታችንም አላዝንም ቁራቆታችን ሰዎችን የላኩን የምን ብር ከያዝክም የኛ ነው ብሩ ከየት አባታችሁ አመጣችሁ ትግሬ ምን ብር አለው ስላሉን ወጣንላችሁ እና አንድ ጀሪካን ለስልሳ ሰው ነው ውሃ ሲያጠጡን የነበረ። አንድ ጀሪካን በሙቀት ሰዓት ለስልሳ ሰው መስጠት ደግሞ ከባድ ነው። አሁን ግን የለም። 3 ወር 4 ወር እንግዲህ በራው ነው ያለንበት። ከተማው ነው የሚሰጠን ያለው። ዱቄቱ ነው፣ በርበሬው ነው፣ ሽሬው ነው፣ ጭረጨው ነው፣ ሁሉም በከተማው ኃይል ነው ያለን። አሁን ከተማውም የለውም እኛም የለንም። ምን እንሁን ነው ያለው እኔ ለምን መንግስት ያግዘን እንጂ ሰው የለውም። ያለውን ሰጠን እስካሁን ቻለን። እንግዲህ ከመጀመሪያ እስካሁን አልተወንም ከተማው። ለከተማው ግን በጣም ነው የማመሰግነው። ለምን ለኛም ለሌላም እየሰጠ እያካፈለ ነው ያለው ባለው አቅም። አምኝታችን ፍርናሽን ሰጥተውናል። ሰጠነው ፍርናሽ፣ አንድ በራድ፣ አንድ ድስ፣ አንድ ብርድ ልብስ ሰጥተናል። ህብረተሰቡም ከልብሱ ራቁትን ያለው ሰው ብሎ ተገፎ ሰጥቶናል። ልብሱ እንደነሱ የለበሱትን አልብሰውናል። አጌጠውናል። በከተማው ማለት ነው አጌጠናል። መንግስት ካረዳና ህብረተሰቡም ሊሰለቸው ይችላል።
ወደ ሀገረ ሰላም መካከለኛ ሆስፒታል በመዛወር መጀመሪያ ያገኘሁት የሆስፒታሉ ስራ አስኪያጅ መረሳ ገብረህይወት ነው። መረሳ ሆስፒታልን አስመልክቶ እንዲህ ይላል።
ቅርብ ካሉት ወረዳዎችም ጭምር ከቆላ ተንቤን አካባቢ ከእንደርታ ያው 2 ወረዳ አሉ። ከተማ ወረዳም አለ፣ ገጠር ወረዳም አለ፣ ደጓ ተንቤን የሚባልና እነሱን ጨምሮ አገልግሎት ሲሰጥ ነበር። በሳፖርት በድጋፍ ሰጪነቱም ቴክኒካሊ በሆነ ነገሮች እና በአገልግሎትም ወደ እነሱን ያክል ግልጋሎት ሲሰጥ ነበር ማለት ነው። በደረጃ መካከለኛ ሆስፒታል ሊሰጡ የሚገባቸውን አገልግሎት ሲሰጥ ነበር።
ስራ አስኪያጁ በሆስፒታል ውስጥ የሚገለገሉ ከ1000 በላይ የሚሆኑ በየጊዜው መድኃኒት በመውሰድ የሚንቀሳቀሱና ጊዜ የማይሰጥም ያላቸው መኖራቸውን እንዲህ ይናገራሉ።
ስኳር በሽታ ህክምና ክትትል የሚያደርጉ ደግሞ ከ189 በላይ ታካሚዎች ነበሩ። የስናምር ማለት ኤፕሌፕቲክ የምንለው ኬዝም አለ፣ ሜንታል ሄልስ፣ እነሱም ከ425 በላይ ታካሚዎች ነበሩ። ስለዚህ እነሱ አገልግሎት ሲሰጥ ነበር በፊት። አሁን ግን ያው ባለው አቅሙ ለመስጠት ጥረት ቢያደርግም ከፍተኛ የመድኃኒት እጥረት አጋጥሞናል እና ታካሚዎቻችን አይናቸው እያየን እየተሰቃዩ ነው ያሉት። በዚህ በአሁኑ ሰዓት
በፊት የተለያዩ ጥረት እናደርግ ነበር። መቀሌ ይህልን አይደር ክለወስታል አይደርም የመቀሌ ሪፈራል ዩኒቨርስቲም እሱ በከፍተኛ ደረጃ
ድጋፍ ሲያደርግልን ነበር። ቴክኒካል ሁኔታዎችም ቢኖሩ ሌሎችም የመድኃኒት አቅርቦት ምናምን እንደዛ አይነት ሲኖር ከፍተኛ እገዛ ሲያደርግልን ነበር። አሁን ግን ወደ እነሱም ስንሄድ አናገኝም። እነሱም ከፍተኛ ጥርስ አለባቸው። ምንም ማድረግ አልቻልንም። የትም ብንሄድ ማግኘት የምንችለው ነገር በጣም እየተቸገር ነው። በፊት የገንዘብ እንቅስቃሴው ባንኩም እየሰራ ሳለ የተለያዩ ጥረት እናደርግ በጊዜ የሚፈጸም በጊዜ እያመጣን ተጠይቆ ሊሰጥ የሚገባው ደግሞ ወይ ደግሞ ልናገኝ የምንችለውም በዛ ጥረት እናደርግ ነበር። አሁን ግን እነዚህ እድሎች ስለሌሉ ምንም ማድረግ የምንችለው ነገር የለም። ስለዚህ አሁን እያየናቸው አይናቸው እዚህ የወደቁ ሪፈራል ብንልም ሌላም ብንልም በጣም ከፍተኛ ችግር ላይ ነው ያሉት እና እዚህ መሆናችን ራሱ ምንድን ነው ታዲያ ማገዝ የምንችለው ነገር ማገዝ ካልቻልን መድኃኒት ሰጠን ማለት ክንክን ማድረግ ካልቻልን በከፍተኛ ችግር ነው ያለን። ስለዚህ ሊዘጋ ነው። ስለዚህ መዝጋቱ ምን ማድረግ እንዳለብን ጠፍተናል። ለርሱ መንገድ አቅጣጫው
ሌላው መረጃ የሰጠኝ የሆስፒታሉ ሜዲካል ዳይሬክተር ዶክተር ገብረ መድህን አርአያ ነው። ዶክተር ገብረ መድህን አርአያ ሆስፒታሉ ከጦርነት በፊት ከ24 ቀበሌዎች እስከ 200,000 ተገልጋዮች እያስተናገደ እንደነበር ይናገራሉ። እስከ አሁንም ያለን እየተጠቀም ነው ብለዋል።
ጦርነቱ ከመከፈቱ በፊት ወይም ጦርነቱ ከመከሰቱ በፊት 24 የሚሆኑ ጣቢያዎች ወደ 200,000 አካባቢ ህብረተሰብ ያገለግል ነበረ። ሰርቪሱ በጣም ሰፊ ነበረ። ከጤና ጣቢያዎች በሪፈር ተቀብሎ ያስተናግድ ነበረ። በተኝቶ መታከም፣ በተመላላሽ ህክምናና በህጻናትና እናቶች ማዋለድም በሌላ ተያያዘ ነገሮችም በጣም ሰፊ ግልጋሎት ይሰጥ ነበረ። ያው ችግሩ አለ። አሁን ትንሽ የቀረ መድኃኒት እስከሚጨርስ ነው ዝም ብለን እየጠበቅን ያለ ነው። ያው የመጣ ሰው ግልጋሎቱ አግኝቶ ይሄዳል። ያው መድኃኒቱ ካለቀ ግን ያው እንግዲህ መንገድ ሁሉም ስለተዘጋጋ የምናደርገው ነገር አይኖርም። ያው ቁጭ ብለን መታየት ነው የሚሆነው። ከአሁን በኋላ ከባድ ነገሩ ከአሁን በኋላ ነው ያለው። እስካሁን ደህና ነን፣ ግን ኦልሞስት አሁን መጨረሻው ስቴጅ ላይ ነን። ሁሉም ነገር እያለ እየተለቀ ነው። ለዚህ ለህፃናትም እናቶችም ለተመላላሽ ታካሚዎችም ማለት ቀዋሚ ህመም ላለባቸው እንደ ስኳር በሽታ እና የደም ግፊት የመሳሰሉ የስነ አእምሮ በሽተኞችም መድኃኒት እያለቀ ስለሆነ ከባድ ሁኔታ ላይ ነው ያለ ነው። አሳሳቢ ደረጃ ላይ ነው ያለ ነው።
የህፃናት ሐኪምም ሲስተር ህንፃ ህፃናትን እያከመች ነው ያገኘዋል።
ከጦርነት ከመከሰት በፊትና አሁን ያለው የህፃናትን ቁጥር ታማሚዎች ስናየው አሁን በጣም ብዙ ቁጥር ነው ያለው። ከዚህ በፊት አትሊስት በሳምንት በእጥረት ምግብ አንድ ህፃን ነበር የምናስተኛው። አሁን ስናየው ግን ከ5-10 በሳምንት ላይ እናስተኛለን እና በእጥረት ምግብ የሚጠቁ ህጻናትን ቁጥራቸው በጣም እየጨመረ ነው ያለ። በዚህ አጋጣሚ ደግሞ የምንሰጋው ደግሞ አሁን ዱቄቱ በጣም እያለቀ ነው ያለ። የሚወስዱት ወተት ነው፣ ተኝተው ወተት ነው የሚወስዱ። ከዛ ከዚህ ከወጡ በኋላ ደግሞ በፕላምፕሌት ወደ ቤታቸው እየተመላለሱ እንዲታከሙ እንልካቸዋለን። ስለዚህ የፕላምፕሌት እጥረትም አለ፣ የዱቄቱ እጥረትም አለ። አሁን እኛ እዚህ ላይ ስጋታችን ምንድን ነው? አሁን ወተቱ ወይም ደግሞ ዱቄቱ ካለ ከ ህጻናቶቹ በሪፈር መልክ ነው የምንልካቸው፣ ወደ አይደር ወይም መቀል ሆስፒታል ነው የምንልካቸው። እዛም ያለን ኢንፎርሜሽን መድኃኒቱ እንደሌለ ወይም ደግሞ ዱቄቱ እንደሌለ ነው የሚታወቀው። ና ስለዚህ ይህንን አሁን ህጻናቶቹ መጀመሪያ ላይ ሲመጡ በጣም በቃ ወደ ሞት ተቃርበው ነው የሚመጡ ና ከዛ መጥተው እዚህ መድኃኒት የማያገኙ ከሆነ ደግሞ ሰፊ የሞት እድል እንደሚያጋጥመን ነው የምንሰጋው። ና ስለዚህ ይህንን ከመከሰቱ በፊት መድኃኒት እንዲመጣልን።
በሀገረ ሰላም ከተማ የሚገኙ ተፈናቃዮች ለከተማዎች ሲያመሰግኑ በመንግስት በኩል የሚደረግ እገዛ ግን እንደሌለ ይናገራሉ። ሐኪሞቹም በስጋት ላይ መሆናቸውን ይገልጣሉ። ዓለም ፍትሃ ለአሜሪካ ሬዲዮ ከመቀለ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። አሁን ደግሞ በተከታዩ ዘገባ ወደ ደሴ ነው የምንወስዳችሁ። የኢትዮጵያ መንግስት በአሸባሪነት የፈረጀውና ራሱን የትግራይ ኃይል ብሎ በሚጠራው በህወሓት ታጣቂ ቡድን በቁጥጥር ስር መሆኑ ከሚነገረው ከራያ ቆቦ ዋጃ አካባቢ ከ1,000 በላይ ነዋሪዎች ተፈናቅለው ደሴ ከተማ መግባታቸውን ገለጹ። አብዛኛውን ቁጥር የሚይዙት ወጣቶች መሆናቸውን የሚናገሩት ተፈናቃዮች በመኖሪያ መንደራቸው ተከሰተ ያሉትን ጫና ተቋቁሞ ለመቆየት ያደረጉት ጥረት ስላልተሳካላቸው መፈናቀላቸውን ተናግረዋል። ደሴ የሚገኘው ዘጋቢያችን መስፍን አራጌ ተፈናቃዮቹን ወጣቶች አነጋግሮ ተከታዩን ዘገባ አጠናቅሯል።
ስሙ ቢገለጽ ወላጆቹ ላይ ጥቃት ሊሰነዘር ይችላል የሚል ስጋት የገባው አስተያየት ሰጪ በአሁኑ ሰዓት ከዋጃ ተፈናቅሎ ደሴ ከተማ መግባቱን ይናገራል። በሀያዎቹ የእድሜ ክልል ውስጥ እንደሚገኝ የገለጸው ወጣት ጦርነቱ በተቀሰቀሰ ሰሞን በርካታ የዋጃ ጥሙጋ አካባቢ ነዋሪዎች ወደ ደሴ፣ ኮምቦልቻና ሀይቅ ከተሞች ተፈናቅለው ሲመጡ እሱ ግን በአካባቢው መቆየትን መርጦ እንደነበር ያስታውሳል።
በርካታ ችግሮችን እዛው ላይ አሳልፈናል። አሁን ላይ ግን ወታደራዊ ግዳጅ የሚል አዋጅ አወጡና ታላቋን ትግራይ ልንገነባ ነው ትንሽ ጊዜ ነው የቀረንና የሰው ኃይል ስለሚያስፈልግን ማንኛውም ወጣት ከ15 ዓመት በላይ የሆነ ሰው ጾታ ይለይም ግዴታ ለወታደራዊ ግዳጅ መሰለፍ አለባችሁ ሚል አዋጅ ነገር አወጡ። ከዛ ለተወሰነ ጊዜ በፍቃደኝነት የሚገባ ሰው ካለ ማን ብለው ጊዜ ሰጡን። ከዛ እንደማይሆን ሲያቆጥኝ ከዛ ወደ ግዳጅ መግባት ጀመሩ። የዛ አካባቢ ያሉ ወጣት በሙሉ ይዘው ወታደራዊ ስልጠና ሰጥተው ከሀገር መከላከያ ሰራዊት ጋር ወደ ጦር ሜዳ እንድንገባ ግጥሚያ እንድናደርግ ማለት ነው።
ድምጼን እንጂ ስሜን አትጠቀም ያለ ሌላው ነዋሪ ወታደር እንድንሆን አስገዳጅ እንቅስቃሴ በመጀመሩ ከቀያችን ጠፍተን ለመውጣት ተገደናል ብለዋል።
እነሱ በአካባቢያችን በመሰብሰብ ዋጃነት ሙጋ ላይ 1400 ወጣት እንፈልጋለን ለውትድርና እኛ ጋር ትዋጋላችሁ አሉን። እኛ ደግሞ ወገኖቻችን ጋር መዋጋት አንችልም አንዋጋም ስንል ከዛ መጨረሻ ላይ በግዴታ ሊያፍኑን ከ500-600 የሚሆን ወታደር ከጫካ ላይ ማለት ነው የሳርል የሚባል ዱር አለ። ከዛ እነሱን ደብቀው ማለት ነው እኛም በስብሰባ ላይ ያዋዩናል። ተሰብሰቡና ከዛ በግዴታ ላይ ከአንድ ቤት አንድ ሰው ግድ ነው ታዋጉ ችልን እኛ በአፋር ክልል በግራችን 4 ቀን ሙሉ ተጉዘን እንደገና ከለዋ ገብተን በከለዋ በጭፍር አድርገን ነው የመጣ ነው።
ወጣቶቹ ወታደራዊ መልመላውን ሸሽተው በምን አይነት ሁኔታ አካባቢውን ለቀው እንደወጡ ይናገራሉ።
በጣም አስቸጋሪ ነበር። የሚገርምህ የተወሰኑ ሰዎች የሴት ልብስ እየለበሱ በሽተኛ መስለው በቃ የለም ወደ ሕክምና የሚሄድ ሰው እየመሰሉ በጣም በተለያየ አይነት ምክንያት ነው እነሱ ጋር ለማምለጥ የቻለው እና አብዛኛው ወጣት ደግሞ ሌሊት ነው የወጣ ነው። በቃ በጣም አስቸጋሪ ነበር። በዛ ሰዓት ነው ያመለጥ ነው። ለዛም ብዙዎቻችን ጥይት የተተኮሰብን በበረሃ በኩል አድርገን ያው 3 ቀን ፈጅቶብን በእግርም በምንም ብለን ደሴ ከተማ ደርሰናል። መውጣት ያልቻሉ ራሱ በጣም ብዙ በየጫካው ገብተው የቀሩ ብዙ ወንድሞቻችን አሉ። ራሱ የት እንዳሉ የማናውቀው
የተወሰኑትም መንገድ ላይ በመቅረታቸው አሁን ያሉበትን ሁኔታ እንደማያውቁ አስተያየት ሰጪዎቹ ገልጸዋል።
ዋጃ ነጥምጋ ላይ ያሉትኝ አብዛኛው አዛውንቶች ህፃን ሴቶች ካልሆነ በቀር በጣም በብዙ በርካታ በሺ የሚቆጠር ወጣት ወደ ዞብል፣ ወደ ራማ፣ ወደ ጀመዱ ማርያም በተለያየ በየበረሃው በየገጠሩ ናሉ።
የፌዴራሉ መንግስት በአሸባሪነት የፈረጀው ህወሓትና ራሱን የትግራይ መንግስት በማለት የሚጠራው አካል አመራሮች የአማራ ክልል ወጣቶችን ለጦርነት በመመልመል ከፊት አሰልፈው ያዋጋሉ የሚለውን ውንጀላ በተመለከተ እስካሁን በይፋ የሰጠው ምላሽ የለም። በሌላ በኩል አሁን በስልጣን ላይ ያለው የክልሉ መንግስት ቃል አቀባይ መሆናቸውን የሚናገሩት አቶ ጌታቸው ረዳ በተደጋጋሚ በሰጡት አስተያየት ሰራዊቱ የሰብአዊ መብት ጥሰት አይፈጽምም ሲሉ ሲያስተባብሉ ቆይተዋል። ከዚሁ ጋር በተያያዘ የትግራይ ኃይሎች በአፋርና አማራ ክልሎች በሰላማዊ ዜጎች ላይ ጉዳት እያደረሱ ነው በሚል የሚሰነዘረውን ወቀሳ የሰራዊቱ ባህሪና ተግባር እንዳልሆነ ከ15 ቀናት በፊት ክልሉን በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ህወሓት የትግራይ ኃይሎች የሚላቸውን ተዋጊዎቹን በአማራና አፋር ክልሎች ውስጥ ከያዛቸው አካባቢዎች ለማስወጣት ፌዴራል መንግስትና የአማራ ክልል ኃይሎች በሁሉም ግንባሮች የፍጻሜ ያሉትን የማጥቃት ዘመቻ ከፍተውብኛል ሲል ከትናንት በስቲያ ባወጣው መግለጫ መግለጹ ይታወሳል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽንም ህጻናትን ለጦርነት በመመልመሉ ዙሪያ ሪፖርት እንደደረሰውና ጉዳዩም እንዳሳሰበው የጠቀሰው በቅርቡ ነው። ከዋጃ አካባቢ ተፈናቅለው ደሴ ውስጥ ከሚገኙት አንዱ የሆነው ወጣት ከአካባቢው ሳይወጡ ስለቀሩትም ስጋት እንዳደረበት ይገልጻል። አያይዞም የመንግስትን አፋጣኝ ድጋፍ ጠይቋል።
መንግስት ለእናቶች ለአባቶቻችን ቶሎ ደርሶ አንድ ነገር ዋስትና አላደረገ ዛሬ ቤተሰቦቻችን ያንችን የለም ያንተ ልጅ የለም እያሉ በማስፈራራት በመሰቃየት ቤተሰቦቻችን ይገኛሉ። የሚገርም ነገር ዛሬ ማለት ነው 4 ሰዓት ነው 5 ሰዓት ላይ የገዳች የ5 ዓመት ልጅ ተሸክማ ነው ህፃን ወንድሟ ስለጠፋ ወንድምሽ ለምን ጠፋ በማባል ህፃን ልጅ ታቅፋ ያገባችው።
ከዚህ በተጨማሪ የደረሱ ሰብሎችን ለመሰብሰብ አለመቻላቸውን ገልጸው አካባቢያቸውን የተቆጣጠረው ወታደራዊ ኃይል ምርታቸውን ሊወስድባቸው እንደሆነ በመግለጽ ስጋታቸውን አጋርተዋል። ተፈናቃዮቹ
በጣም ብዙ በርካታ ሰዎችን በመኪና ጭነው አምጥተው ሰብሉን አጭደን እንወስደዋለን ልጆቻችሁን ካለመጣችሁ የሚል ማስፈራሪያ ነገርም ጀምረዋል። በዛ ላይ እነሱ የሚፈልጉትንም እየቆረጡ የሚጥሉትንም ይጥሉታል፣ የሚወስዱትንም ይወስዱታል። በጉልዶዘር በምናምን እያጨዱ እንደዚህ እየቆፈሩ መሬቱን እንዳለ ብዙውን እንትን አውድመውታል። የተረፈውንም ቢሆን በሰዓቱ መሰብሰብ አልተቻለም። አሁን ጤፍ የሚሰበሰብበት ሰዓት ነው ሰብሎ።
በሌላ በኩል የውጭ ጉዳይ ሚኒስትር ባወጣው መግለጫ አሸባሪ ያለው የህወሓት ወታደሮችና ተባባሪዎቻቸው የደረሱ ሰብሎችን እየዘረፉ ስለመሆናቸው በአካባቢው የሚገኙ አርሶ አደሮች ሪፖርት ማድረጋቸውን ጠቁሟል። ሚኒስቴሩ በመግለጫው ህወሓት በግለሰቦች ላይ አድርሷል ካላቸው ጉዳቶች ባለፈ በብዙ አካባቢዎች የማህበረሰቡ መገልገያ የሆኑ ተቋማትን ማውደሙንም ጠቅሶ እነዚህ ድርጊቶች በአማራና በትግራይ ህዝብ መካከል ጥላቻንና ቂምን ከማባባስ ባለፈ ለትግራይ ህዝብ የሚፈይዱት ነገር እንደሌለም ገልጿል። ለመግለጫው ቀጥተኛ ምላሽ ያልሰጠው ህወሓት በበኩሉ ከዚህ ቀደም በሰጣቸው መግለጫዎች መሰል ውንጀላዎችን ሲያጣጥል ቆይቷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ዘጋቢዎቻችን ላደረሱን ዘገባ እናመሰግናለን። አድማጮች፣ አሁን ደግሞ ወደ ኬንያና ሶማሊያ ነው የምንወስዳችሁ። ሶማሊያ ከኬንያ ጋር ባላት የባህር ክልል ይገባኛል ጭቅጭቅ የዓለም አቀፍ ፍትህ ፍርድ ቤት የሰጠውን ውሳኔ በደስታ ተቀብላለች። ፍርድ ቤቱ ከ100,000 ካሬ ኪሎ ሜትሩ የህንድ ውቅያኖስ የውሃ ክልል ብዙውን የመቆጣጠር መብት ለሶማሊያ ሰጥቷል። ኬንያ የፍርድ ቤቱን ውሳኔ እንድታከብር ሶማሊያ ጠይቃታለች። ኬንያ ውሳኔውን አልቀበልም ብላለች። ከናይሮቢ መሐመድ ዩሱፍ ያጠናቀረውን ዘገባ ቆንጅታየ ታቀርበዋለች።
የሶማሊያ ፕሬዚደንት ሞሐመድ አብዱላሂ ፈርማጆ ሀገራቸው የዓለም አቀፍ ፍርድ ቤቱን ውሳኔ መቀበሏን ትናንት ማታ በሰጡት ቃል አስታውቀዋል።
ደውለት ፌደራል ሶማሊያ እየዶ ኢህትራሚሳ ሽሩዑዳ
የሶማሊያ ፌዴራላዊ መንግስት በዓለም አቀፍ ህግና ደንብ መሰረት የፍርድ ቤቱን ውሳኔ ያከብራል ያሉት ፕሬዝደንቱ፣ የኬንያ መንግስትም ያልተገባና ህገወጥ ጭቅጭቅ ሲሉ የጠሩትን ትቶ የዓለም አቀፍ ህግ የበላይነትን ያከብራል ብለን እንጠብቃለን ብለዋል። አስከትለውም ይህንን የፍርድ ቤት ውሳኔ ኬንያ የሁለቱን ሀገሮችና ህዝቦች ግንኙነትና ትብብር ለማጎልበት የመጣ እድል አድርጋ ተወስደዋለች ብለን ተስፋ እናደርጋለን ብለዋል። ኬንያና ሶማሊያ የህንድ ውቅያኖስ የባህር ክልል ወሰናቸው ከየት አንስቶ የት ድረስ እንደሆነ እንደ አውሮፓውያን አቆጣጠር ከ2014 ዓ.ም አንስተው ሲጨቃጨቁበት ቆይተዋል። 7 ዓመታት ከፈጀው የሙግት ሂደት በኋላ የዓለም አቀፍ ፍትህ ፍርድ ቤቱ ፕሬዚደንት ጆን ዳንሂው ሲጠበቅ የቆየውን የችሎቱን ውሳኔ እንደሚከተለው አሰምተዋል።
Unanimously decides that the starting point of the single maritime boundary
በሶማሊያ ዲሞክራሲያዊ ሪፐብሊክና በኬንያ ሪፐብሊክ መካከል ያለውን የባህር ክልል የሚከፍለው ወሰን የሚጀምረው ከመጨረሻው ቋሚ ምልክት አንስቶ በስተቀኝ ወደ ጠረፉ አካባቢ ቀጥ ብሎ የሚወርደው መስመር በሚገናኝበት ቦታ እንዲሆን ፍርድ ቤቱ ወስኗል።
የኬንያ ፕሬዝደንት ኡሁሩ ኬንያታ በበኩላቸው ትናንት ባወጡት መግለጫ የፍርድ ቤቱን ውሳኔ ነቅፈዋል። ፍርድ ቤቱ በጉዳዩ ላይ ውሳኔ ለመስጠት ስልጣንም የለውም ብለዋል ኬንያታ። ደግሞም የሰጠው ውሳኔ ከሶማሊያ ጋር ያለንን ግንኙነት የሚጎዳ ነው ብለዋል። ኬንያ የባህር ክልል ወሰናችንን በተመለከተ ከሶማሊያ ጋር የተስማማንበት መስመር አለ ስትል በፍርድ ቤቱ ተከራክራለች። ፍርድ ቤቱ ግን ኬንያ ጉዳዩ በክርክር ላይ እንዳለ የሚያመለክት የፈረመችው የመግባቢያ ሰነድ ስላለ ተስማምተናል የሚለው መከራከሪያዋ ተቀባይነት የለውም ብሏታል። የችሎቱ ዳኞች በአንድ ድምጽ ሁለቱ ሀገሮች የተስማሙበት የባህር ክልል መስመር የለም ሲሉ ነው ውሳኔ የሰጡት። እናም ፍርድ ቤቱ የሚበዛውን የባህር ጠረፍ ክልል በመጠኑ ወደ ሰሜን ዞር ተደርጎ ተሰምሮ ለሶማሊያ ይገባታል ነው ያለው። የዓለም አቀፍ ሕግ ጠቢብ የሆኑት ናቢል ኦሪና እንደሚያስረዱት የወሰኑ መስመር እንዲስተካከል የተደረገው የኬንያን የጸጥታና የኢኮኖሚ ጥቅሞች ለማስጠበቅ ታስቦ መሆኑን አስረድተዋል።
The court agreed that there was need to slightly adjust the
ሁለቱን ክልሎች የሚለየው መስመር በመጠኑ ወደ ሰሜን እንዲያጋድል ተደርጎ መስተካከል እንዳለበት ፍርድ ቤቱ ተስማምቶበታል። ይሄም የሆነው መስመሩ በፊት በነበረበት ቦታ ቢቆይ ኬንያ በጣም ስለምትጎዳ ያን ታሳቢ በማድረግ ነው። ስለዚህ በአሁኑ ውሳኔ መሰረት ኬንያ ጠቀም ያለ የባህር ግዛት አግኝታለች። የሚበዛው የተሰጠው ግን ለሶማሊያ ነው።
የሄጉ ዓለም አቀፍ ፍርድ ቤት ከዚህም ሌላ ኬንያ ካሁን ቀደም በዚያ የባህር ክልል ላደረገችው የኢኮኖሚ እንቅስቃሴ ካሳ ልትከፍለኝ ይገባል በማለት ሶማሊያ ያቀረበችውን ጥያቄ ውድቅ አድርጎባታል። ሁለቱ ሀገሮች ቀጣናው ሽብርተኝነትን በመሳሰሉ የተለያዩ ችግሮች ተወጥሮ በሚገኝበት በአሁኑ ወቅት የድንበር ጉዳያቸውን እንዴት እንደሚፈቱት ከጊዜ ጋር የሚታይ ይሆናል።
አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በኢትዮጵያ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭትን ነው። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር ላይ ትገኛለች። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እናልፋለን። ዴሞክራሲ በተግባር በዛሬው የዲሞክራሲ በተግባር ቅንብራችን በኢትዮጵያ የተካሄደውን ምርጫ የተመለከተ ይሆናል። ብሔራዊ ምርጫ ቦርድ ስድስተኛው ብሔራዊ ምርጫ በሰላም መጠናቀቁን አስታውቋል። በጸጥታ ስጋት ምክንያት ምርጫ ሳይደረግባቸው ከቀሩ ጥቂት አካባቢዎች በስተቀር በሁለት ዙር የተካሄደው ምርጫ በሰላም ተጠናቋል ብሏል። በሐረሪ ክልል የተወዳደሩ ተፎካካሪ ፓርቲዎችን ምርጫውን ውጤት በጸጋ እንደሚቀበሉ ተናግረዋል። አዲስ ቸኮል ነው ያጠናቀረው ዘገባውን። እንግዲህ ለዛሬ ለዲሞክራሲ በተግባር እንደሚከተለው እናቀርበዋለን።
የብሔራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶላያና ሽመልስ ለአሜሪካ ድምጽ እንዳስታወቁት ስድስተኛው ብሔራዊ ምርጫ በሰላምና በስኬት ተጠናቋል ብለዋል።
ስድስተኛው ብሔራዊ ምርጫ ኦልሞስት አሁን ሁሉም ማለት ይቻላል ተጠናቋል አይደል? የቀረ የለንም የምንላቸው ቦታዎች በጣም ትንሽ ቦታዎች ናቸው እንጂ ከዛ ውጭ ከሞላ ጎደል በዋናነት በሁለቱ ትልልቅ ዙሮች እናደርጋለን ያልናቸውን ምርጫዎች ጨርሰናል። ከዚህ በኋላ ያሉት እንደ ማሟያ ሁላ ያልትወስዳቸው ትችላለህ ማለት ከዚህ የፊት ከሚደረጉ ምርጫዎች መካከል ለምሳሌ ማሟያ ምርጫ ቢደረግ እንዴት ሊሆን ይችላል ብለን ብናስብ እንደዚሁ ተመሳሳይ ሊሆን የሚችል ነው እና ከዛ ውጭ ይሄ ነው የሚባል ያው እንዳየው መሰረታዊ ችግር የለውም። የሰላማዊነትን ብዙ ችግር አላጋጠመንም። በጣም የተጠነቀቅንበት ነገር ነው። በዛ በኩል ተሳክቶልናል። በምርጫ የተነሳ ሊፈጠር የሚችል የሰላም ችግር በተለይ ደግሞ አስፈጻሚዎች በምርጫ በሚያስፈጽሙበት ወቅት ምርጫ ክልል ላይ ቆጠራ በሚደረግበት ወቅት የዜጎች ድምጽ በሚሰጡበት ወቅት ሊያጋጥሙ የሚችሉ የጸጥታ ችግሮችን በተቻለ መጠን እሱን ተሰሳር ገሰተን ለመስራት ሞክረናል። ከመንግስት በኩል ያገኘነው ትብብር ጥሩ ስለነበረ
ሀገሪቱ ካለችበት ሁኔታ አንጻር ምርጫው በዚህ መልክ መጠናቀቁን እንደ ትልቅ ስኬት የሚታይ ነው ብለዋል ዳይሬክተሯ። በመስከረም 20 በሶማሌ ሀረሪና ከፊል የደቡብ ክልሎች የተካሄዱ ምርጫዎችም እንዲሁ በሰላም መጠናቀቃቸውን ሆኖም ከተለያዩ ፓርቲዎችና የግል እጩዎች አቤቱታ እንደቀረበላቸው አስታውቀዋል።
እንግዲህ ከስድስት ፓርቲዎች የተለያዩ አቤቱታዎችን ወስደናል። እንዲሁም ወደ 20 የሚሆኑ የግል እጩዎችም በአንድም ሆነ በሌላ መልኩ የድምጽ አሰጣጥ ቀን ዕለት እና ከዛ ጋር በተገናኘ ያልተስተካከሉ ጉዳዮች ውጤቱን አፌክት ያደርጉታል ብለው ያቀረቡ አሉ። በእለቱ አቅርበው የተፈታላቸው እነዚህ ሊኖሩ ይችላሉ፣ ግን እነዚህኞቹ አይ አፌክት ያደርገዋል እና መታየት አለበት ቦርድ ብለው የአቤቱታ ሰነድ በፎርማቱ መሰረት ሞልተው አቅርበዋል። ሌሎችም አሉኝ ያላቸው ማስረጃዎች እና የተው ማስረጃዎችም አቅርበዋል። አይ ቲንክ 100 ሰው በላይ አካባቢ ኢንተርቪው አድርጓል የህግ ክፍሉ ይህንን ጥያቄዎቻቸውን ያቀረቡበትን ምስክርነት ይሆኑናል የሚለውን። ስለዚህ አሁንም ድረስ በምርምራ ላይ ያሉ ወደ 5 ምርጫ ክልሎች አካባቢ ያሉ 3 በደቡብ ብሔር ብሔረሰቦችና ህዝቦች ክልል፣ 2 በሶማሌ ክልል። ከዛ ውጭ ያለው ግን የቀረቡት አቤቱታዎች በቦርዱ በኩል ታይተው ውጤት የሚቀይር ወይም ደግሞ የምርጫ አፈጻጸም ሂደቱን ተጽዕኖ የሚያደርግበት አይደለም ተብሎ ስለታሰቡ ያው አጽድቀን ውጤቶቹን ይፋ አድርገናል።
ከዚህ በኋላ የግል እጩዎችና የፖለቲካ ፓርቲዎች በምርጫ ቦርድ ውሳኔ ቅሬታ ካላቸው ወደ ፍርድ ቤት መሄድ እንደሚችሉ ነው ሶሊያና ሽመልስ ያስታወቁት። በዛሬው ዕለት በሐረሪ ክልል መግለጫ ያወጡት የሐረሪ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አባል የሆኑ 7 የፖለቲካ ፓርቲዎች ምርጫ ቦርድ ይፋ ያደረገውን ውጤት እንደሚቀበሉት አስታውቀዋል። ለአሜሪካ ድምጽ ቃላቸውን የሰጡት የጋራ ምክር ቤቱ ሰብሳቢና የነጻነትና እኩልነት ፓርቲ የሐረሪ ክልል አስተባባሪ አቶ መሐመድ ሀሰን ያጋጠሟቸው ችግሮች ከዚህ ግባ የማይባሉ ናቸው ብለዋል።
ማምሻውን በብሔራዊ ምርጫ ቦርድ በተገለጸው ውጤት መሰረት እኛ ተፎካካሪ ፓርቲዎች በሐረሪ ክልል የምንገኝ ወደ 7 የምንሆን የፖለቲካ ፓርቲዎች ውጤቱን በጸጋ ነው የተቀበልነው። እኛ አስቀድመንም ቃል የገባነው ነገር ነበር፣ የምርጫ ውጤቱ ምንም ይሁን ምን ውጤቱን በጸጋ ለመቀበልና የህዝብን ድምፅ ለማክበር ቃል ገብተናል። ውጤቱ የፈለገ ነገር ቢሆን እኛን አስደሰተን አላስደሰተን ከኛ በላይ የኢትዮጵያ ሰላም፣ የሀገራችን ሰላም፣ የክልላችን ሰላም ይበልጣል የሚል እንደ ጋራ ምክር ቤት ተቀምጠን የተወያየንበትና የወሰንበት ሁኔታ ነው ነበር። ስለዚህ ምርጫውም ያው በጣም ጥሩ ነበር እና እናንተ እንዳያችሁት እንደፈለግን ነበር የምንንቀሳቀሰው። ገጠርም እንሄድ ነበር፣ ከተማም እንደፈለግን ነበር። የነበረው ሁኔታ ጥሩ ነው። ያው ምንድን ነው በአንድ ሁሉ ነገር አይስተካከልም። አንዳንድ ጥቃቅን ነገሮች ሊኖሩ ይችላሉ። እነዚህ ጥቃቅን ነገሮች ግን ከዚህ ግባ የማይባሉ ጥቃቅን ነገሮች ናቸው። እነዛን ደግሞ ለወደፊቱ እንደ ተሞክሮ ወስደን ለወደፊት ለሚደረገው 7ኛ ምርጫ ላይ ግብዓት እናደርጋለን ብለን ነው የተነጋገርነው።
ኢዜማን በመወከል ለሕዝብ ተወካዮች ምክር ቤት የተወዳደሩት አቶ አስፋቸው ባልቻም ምርጫው ከሞላ ጎደል ጥሩ እንደነበረ ገልጸው፣ ሆኖም ያገኙትን ውጤት አለማወቃቸውን በምርጫ ወቅትም እሳቸው ባልተወዳደሩበት የምርጫ ክልል ጭምር ለእርሳቸው ድምፅ ሲሰጥ እንደነበረ ማስተዋላቸውን ገልጸው በማዳመር ሂደት ነበር ያሉት ክፍተትንም እንዲሁ እንደ ችግር አቅርበዋል።
አንተ አሁን የኢዜማ ተወዳዳሪ አልከኝ፣ መግለጫው ላይ ግን ኢዜማ የሚል ነገር አንድነት ብልጽግና 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 ነው የሚለው። ማን ጋር ተወዳድሮ ብልጽግና አሸናፊ እንደሆነ የሚገልጽ ነገር የለም እና ይፋ ሆነ የሚለው ነገር በጣም ድፍን ነው። ይህ ምርጫ ሂደቱ ጥሩ ነበረ። በወቅቱም አስተያየቴን ሰጥቻለሁ። ቆጠራው ላይ እና ማዳመር ላይ ግን ችግር ነበረ ማለት ይችላል። እኔ ሁንደኔ ነው፣ ሁንደኔ ጀጎል ዙሪያ እና ሁንደኔ ምወዳል። ጀጎል ውስጥ ራሱ ውስጥ ድምፅ ተሰጥቶብኛል።
ይሄ መልከቱ ነበረ።
አዎ፣ የኔ ፎቶግራፍም የኔ ተፎካካሪ የፓርላማ ነበረ እና በወቅቱ አርብ ዕለት ነው መስለኛል ሄጄ ለምንድን ሀምስ ነው ምርጫ የተካሄደው አርብ ዕለት ሄጄ ለምንድን ነው ለእኔ ድምፅ የሚሰጠው እዛ? እኔ እዛ ተወዳዳሪ አይደለሁም፣ ሁለት ክልል መወዳደር አይገባኝም ብዬ ጠይቄያለሁ። አክቹዋሊ ይሄንን ያደረግኩት በጽሁፍ ሳይሆን በቃል ነው።
የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ቦርዱ የተጠቀሱት ቅሬታዎች ከኢዜማ አልቀረቡለትም ብለዋል። የምርጫ ቦርድ ውሳኔ ማሳወቅን በተመለከተም በእያንዳንዱ ምርጫ ክልል የፖለቲካ ፓርቲዎች ዝርዝር ውጤት ወደፊት እናሳውቃለን ብለዋል። በሰኔ 14 ምርጫም አጠቃላይ ውጤቱ ከታወቀ በኋላ እንዳሳወቁን ያስታወሱት በጸጥታ ችግር ምክንያት ምርጫ ያልተደረገባቸው አካባቢዎችን በተመለከተ የምርጫ ውጤቱ ወደፊት የሚወሰን ይሆናል ያሉት፣ ሆኖም በየክልሎቹ የጸጥታ ችግር ያለባቸውና የሌለባቸው ብሎ የምርጫ ክልሎችን ከፋፍሎ ለየብቻ በተናጥል ምርጫ ከማድረግ ይልቅ በክልል ደረጃ አንድ ላይ ምርጫ የሚካሄድበት ሁኔታ ይመቻቻል ብለው እንደሚያምኑ ነው ያስታወቁት። በአሁኑ ሰዓት በአማራና ኦሮሚያ ክልል ምርጫ ያልተካሄደባቸው ምርጫ ክልሎች ቢኖሩም የክልል መንግስትም ሆነ የፌዴራል መንግስት ከመመስረት ግን የሚያግዱ አይደሉም። በቤኒሻንጉል ጉሙዝ ክልል ግን ምርጫ የተካሄደባቸው ምርጫ ክልሎች ብዛት የክልል መንግስት ለማቋቋም አያስችሉም። ትላንትና ይፋ የተደረገውን የምርጫ ውጤት ተከትሎ የሶማሌና ሀረሪ ክልሎች አመራሮች ደስታቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የዴሞክራሲ በተግባር ቅንብራችንን ነበር ያስደመጥናችሁ። አሁን ደግሞ ወደ ሳምንታዊው ሴቶችና ቤተሰብ እናልፋለን። በዛሬው የሴቶችና ቤተሰብ ዝግጅታችን የቀድሞ የጉለሌ ቅጠል ተሸካሚ ሴቶች ማህበር በሚባል ጥራ ስር የነበሩ እናቶች በእንጦጦ ፓርክ ውስጥ የስራ እድል ቢመቻችላቸውም አሁንም በገቢ መቸገራቸውን ገልጸዋል። እነዚህ እንጨትና ቅጠል ይለቅሙ የነበሩ እናቶች ለአሜሪካ ድምጽ ስላሳለፉት ህይወት ከእጅ ወደ አፍ እንደነበር ይናገራሉ። አሁን የተሰማሩት ለስላሳና የታሸጉ ምግቦች ንግድ ጥሩ ቢሆንም የትርፍ ክፍፍሉ አነስተኛ እንደሆነ ገልጸዋል። ጉዳዩ የሚመለከተው የአዲስ አበባ ከተማ ጉለሌ ክፍለ ከተማ በበኩሉ እናቶቹ ያነሱትን ችግር ለመፍታት በቅርቡ ጥናት እንደሚጀምር ገልጿል። ፀሐይ ዳምጠው በተከታዩ ዘገባ ሁሉንም ትዳስሰዋለች።
በመቶዎች ለሚቆጠሩት የማገዶ እንጨትና ቅጠል ተሸካሚ እናቶች ከእንጦጦ ፓርክ መገንባት በፊት የነበረው ህይወታቸው እጅግ አስቸጋሪ የሚባል ነበር። የዛ አስቸጋሪ ህይወት ጠባሳዎች አሁንም በአንዳንዶቹ ላይ ይታያሉ። የቀድሞ የጉለሌ ቅጠል ተሸካሚ ሴቶች ማህበር በሚባል ጥላ ስር የተሰባሰቡት እነዚህ እንጨትና ቅጠል ይለቅሙ የነበሩ እናቶች ለአሜሪካ ድምጽ እንደገለጹት ያሳለፉት ህይወት ከእጅ ወደ አፍ ነበር። ወይዘሮ አመለ ወርቅ ተመዝግን በአዲስ አበባ ከተማ ጉለሌ ክፍለ ከተማ ነዋሪ ሲሆኑ የማህበሩ አባልም ነበሩ። ከ20 አመታት በላይ ቅጠልና እንጨት ለቅመዋል።
አብረን ከደራይተን 252 ሴት በአንድ ላይ ከደራይተን እዚህ እንሰራለን። የእንጦጦ ቅጠል ተሸካሚዎች ተብለን እዚህ ገብተናል። ከእንጦጦ ቅጠል ሸክም ጠዋት ወጥተን ከመድከም ጉልበታችንን ከመጨረስ አሁን አረፍ ብለን ሬሳን ክል ያለውም አይላንድ እንለቅማለን። ሱቆች ኮካ ለስላሳ እንሸጣለን። ከዛ ገቢያችንም የጠቀመ ባይሆንም ሰው ብዛት ስላለን የገቢያችን ሁኔታ ቅዝቅዝ ያለ ሆኖ ገቢ ባይኖረንም አንድ እናት እዚህ ጋር መታ የተደራጀች እናት አንድ አይደለችም። ሁለት ሶስት ልጆች አላት። ስድስት ቤተሰብ የምትመራ እናት አለች እዚህ ጋር።
ከዚህ ቀደም እንጨት ለመልቀም አንድ እናት ከቤት ወጥታ 6 ሰዓት የእግር ጉዞ አድርጋ ነው ማታ እንጨት ለቅማ የምትመለሰው ያሉት ወይዘሮ አመለ ወርቅ ወጥታ የማትመለስ እናት እንዳለችም አስታውሷል።
እዚህ የነበሩ ችግር እንዴት መሰለሽ? እኔ ራሴ እዚች ጋር እዚች ግቺ የመንገድ እንደዚህ አይደለም፣ በዚች ጋር እዚች መንገድ ላይ ይሄ እግሬ ብታዩ ሰባራ ነው ወድቄ የሁለት ወር ልጅ የሁለት ወር አራሶኛ የምበለው አጥቼ ቅጠል ተሸክሜ መጥቻለሁ። ቅጠል ተሸክሜ ስወርድ እግሬ ተሰብሮ ወድቄያለሁ። እግሬ ተሰብሬ ወድቄ ከዛን እግሬን የተሰበረውን ልጁም አላደገልኝም። ልጁ ራሱ በአመት ካስር ወሩ ሞተብኝ። ወይ ካካል ያልሆንኩም ወይ ከልጅ ያልሆንኩም። ሁለት ስትቀጥ በዚህ ጋር መንገድ የለም፣ በዛች ጋር ቀጭን መንገድ ናት። እንጨት ስትለቅሚቱ ያለሽ ማታ ይገባል። በዛ ላይ እንደውም ደህና ጥበቃዎች፣ የደን ጠባቂዎች እየገረፉሽ፣ በዛ ላይ የሚደፈርም አለ። ጫካ ውስጥ መደፈር የሚደርስበት ሰው ሁሉ አለ።
ከመስከረም 2013 ጀምሮ ግን የእነዚህ እናቶች ህይወት ወደ አዲስ ምዕራፍ ተሸጋገረም። ወይዘሮ ዘናሬ ዘቶ የማህበሩ አባል ናቸው።
መጀመሪያ ያው ተነግሮን የገባ ነው፣ ግን ስራው እንደተባለው አይደለም። ይህን ያህል ነው። ሰውም ብዛት አለው። ብዛት ስላለው 263 ሰው ማለት ከዚህ ከሱቁ ነው። ያው ሀይላንድም አለ፣ ኮልኮሌ ምናምንም መሰብሰብም አለ። ግን ይህን ያህል አጥጋቢ አይደለም። እንዲሻሻልን የምንፈልገው ያው መንግስት እንኳን እግዚአብሔር ብሎ ወይ ወደ ራሱ ቢያዘዋውረን ወይንስ አይቻልም ከተባለ ደግሞ ሌላ ስራ ደግሞ ፈጥሮልን ያው ከስር ከስር ወደ ድርጅቶችም እየፈለጉን መጥተው ከስር ከስርም እየፈጠሩልን ነው። ወይንስ ደግሞ መንግስት ወደ ራሱ ቢያጠቃልለን ጥሩ ነገር ብዬ ነው ማስበው። ከዛ ባሻገር ምንም እንትነት አይኖረው።
በእንጦጦ ፓርክ በተመቻችላቸው የስራ እድል እያገኙት ባለው የገቢ መጠን ላይ ግን ቅሬታ እንዳላቸው ያነጋገርናቸው እናቶች አስረድቷል።
የምናገኘው ደሞዝ አጥጋቢ አይደለም። በሁለት ወር ምናልባት እንደምንም ተንገዳግደን 1000 ብር እናገኝ ይሆናል። ካልሆነም 500 ብር ወይ 800 ብር እናገኛለን።
በማህበሩ ተደራጅቶ የተለያዩ የስራ መስክ ላይ የተሰማርቶ ያሉት እናቶች የሚያገኙት ገቢ አናሳ በመሆኑ አሁንም ቅጠል መሸከም ያላቆሙ እንዳሉ ለአሜሪካ ድምጽ ገልጸዋል። ወይዘሮ የቴንሽ ዘሳ ሌላዋ የማህበሩ አባል ናቸው።
አሁንን አልቀረም። አሁን እዚህ ሰርቼ ነገ ጫካ ነው የምውለው። ማታ ጥፋት ላይ ነው እንቅልፍ አጥቼ ነው ያደረው። ለቤት ቢለብዩ ልጆች ልቀለብ የአባት ከሌለ ልጅ ሲቀለብ ተማሪ አለ፣ እኔ ይሆት አለ፣ ቤት ክራ አለ፣ እድር አለ። ለዛ እንኳን ይሄ ትሻላል። እንደውም ተመስገን፣ ጌታ ይባረክ፣ እግዚአብሔር ይባረክ። እንደውም ትንሽ አሁን ይሻላል ብሎ እዚህ ውስጥ ገቡ። የባሰ በወሩ ምንም ውጤት የለም፣ ምንም ውጤት የለም።
የአዲስ አበባ ጉለሌ ክፍለ ከተማ ሴቶችና ህጻናት ጽህፈት ቤት ኃላፊ ወይዘሮ ሰላማዊት ከበደ እናቶች የጠቀሱት ችግር መኖሩን ገልጸው መፍትሄ ያሉትንም አክለዋል።
የተሻለ ተጠቃሚ እንዲሆኑ የተሰሩ ስራዎች አሉ። ለምሳሌ ያህል ይሄ ፔትኮ ከሚባለው ድርጅት ጋር በመነጋገር 6 ሱቆች እዛ ግቢ ውስጥ 5 በኤሌክትሮኒክስ የሚሰሩ መኪናዎች አሉ። 1 መጨፍለቂያ ማሽን አላቸው። 3 መጋዘኖች አሉ ማለት ነው። እነዚህን ነገሮች ለማገዝ ተሞክሯል። እነዚህን ታግዘው ግን ከማህበሩ አባላት ብዛት የተነሳ የሚያገኙት ገንዘብ ያው አነስተኛ መሆኑን እኛ ማስተውለናል፣ አይተናል። ይሄንንም አይተን ከሚመለከታቸው አካላት ጋር ጥናት ማጥናት ጀምረናል። እዛው ግቢ ውስጥ ሆኖ ሌላ እሴት የሚጨምሩ ስራዎች ቢጨመሩላቸው እና ቢሰሩ አሁን ገቢያቸውን ማሳደግ ይቻላል የሚል መግባባት ላይ ደርሰን ከጽህፈት ቤቶቹ የሚጠና ለሱ አይነት ፕሮሰስ ላይ ያለ ነው።
በአዲስ አበባ ከተማ ለአመታት ቅጠል ተሸክመው ህይወታቸውን እየመሩ ለነበሩ እናቶች 99% ለሚሆኑ ቋሚ የስራ እድል እንደተፈጠረላቸው የማህበሩ አባላት ገልጸዋል። ከገቢው ማነስ ውጪ ስራው ተመችቶናል ሲሉም ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የሴቶችና ቤተሰብ መሰናዷችንን ነበር ያደመጣችሁት አድማጮች። አሁን ደግሞ እስቲ ከኢትዮጵያ ወጣ እንበልና ወደ ደቡብ አፍሪካ በተከታዩ ዘገባ እንውሰዳችሁ። በደቡብ አፍሪካ ከአፓርታይድ መውደቅ አንስቶ ከተከሰቱ ሁከቶች የከፋ መሆኑ የተነገረለት ብጥብጥ ካበቃ ከመቶ ቀናት በኋላ በሁከቱ ዝርፊያ የደረሰባቸው ተቋማት እስካሁን ከመንግስት ምንም አይነት ድጋፍ እንዳላገኙ ተናግረዋል። በሀገሪቱ የአካባቢ ምርጫ እየተቃረበ ባለበት በዚህ ወቅት መልሶ የማቋቋሙ ስራ የተንቀራፈፈ መሆኑ የፈጠረው ምሬት የአፍሪካ ብሔራዊ ሸንጎ ፓርቲን እጣ ፋንታ ፈተና ላይ ቀጥሎታል። ዘገባው የሊንዳ ጊፍታሽ ነው። ኢዶም ካሳይ ታቀርበዋለች።
በሐምሌ ወር በመላው ደቡብ አፍሪካ በተፈጠረው የፖለቲካ አለመረጋጋት ምክንያት በተነሳ ብጥብጥ በዚህ የሲዮቶ ገበያ ማዕከል የሚገኙ ነጋዴዎች መተዳደሪያ ንብረታቸው በዘራፊዎች ሲወድም እርዳታ በማጣት ስሜት ውስጥ ሆነው ተመልክተዋል። ከሶስት ወር በኋላም አጽሙ ብቻ የቀረው የገበያ ማዕከል እንዳለ ቆሟል። የደቡብ አፍሪካ መንግስት የንግድ ተቋማትን መልሶ ለማቋቋም 3.2 ሚሊዮን ዶላር ወይም 1.4 የደቡብ አፍሪካ ራንድ ለመስጠት ቃል ገብቶ የነበረ ቢሆንም በሲወቶ የሚኖሩ ነጋዴዎች ግን እስካሁን ምንም አይነት ገንዘብ እንዳልተሰጣቸውና ቢያንስ ካሉበት ሁኔታ እንዲያንሰራሩ የግንባታ ፍቃድ እንዳልተሰጣቸው ይናገራሉ። አርማንዶ ሲምበኒ በሲወቶ የልብስ ሰፊ ሲሆን የደረሰበትን እንዲህ ይገልጻዋል።
The politician is a promise but
ሁሉንም ነገር ወስደዋል። ምንም የለኝም። ፖለቲከኞቹ ቃል ይገባሉ። ነገር ግን ምንም ነገር የለም። ሁሌም ይሄንን እንሰራለን ይላሉ። ግን እስካሁን ምንም የለም።
በሁከቱ ጥቃት የደረሰባቸው የንግድ ተቋማት ብቻ አይደሉም። የሀገሪቱ የዲሞክራሲ ህገ መንግስት መሰረት የተጣለበትና በነጻነት ተፋላሚው ስም የተሰየመው ታሪካዊው ዋልተር ሲስሉ አደባባይ ዙሪያ የሚገኙ የመንግስት መስሪያ ቤቶችም እስካሁን እንደተዘጉ ናቸው። ያ ማለት ነዋሪዎች ጥረታ ክፍያቸውን፣ የመንግስት ድጎማ አገልግሎቶችንና እንደ መንጃ ፈቃድ እድሳት የመሳሰሉ አገልግሎቶችን ለማግኘት አዳጋች ሆኖባቸዋል። ሶፊስ ካናዮሌ በዋልተር ሲስሉ አደባባይ ተብሎ በሚታወቀው ብሔራዊ ቅርስ አስተዳዳሪ ናቸው።
For me, I feel it's taking long.
ረጅም ጊዜ እየወሰደ እንደሆነ ይሰማኛል። በኬፕ ታውን እና ኤልድራዶ መናፈሻ አካባቢ ሰዎች ችግር ላይ ናቸው። ሰዎች እዚህ አገልግሎት ለማግኘት ነው የሚመጡት። ነገር ግን በጣም እየተንገላቱ ነው። ስለዚህ ቦታውን የመጠገኑን ስራ ቢያፋጥኑት ለሰው ጥሩ ይሆናል።
አንዳንድ የማህበረሰብ አባላት ግን ሲጠብቁ የቆዩት ለሶስት ወር ብቻ እንዳልሆነ ይናገራሉ። በአፍሪካ ብሔራዊ ሸንጎ ፓርቲ ማህበራዊና ኢኮኖሚያዊ መሻሻሎችን እንዲደረጉ ሲጠብቁ ወደ 3 አስርት ዓመታትን የሚጠጋ ጊዜ ማሳለፋቸውን ይናገራሉ። የአካባቢው ምርጫ እየተቃረበ ቢሆንም የማህበረሰብ አንቂ የሆነችው ክሪስታልድ ጀስቴ ዋርትስ የህብረተሰቡ ምሬት በምርጫው ላይ ላይንጸባረቅ ይችላል ትላለች።
They don't want to vote at all. They feel it's a waste of time.
በጭራሽ መምረጥ አይፈልጉም። ጊዜ እንደማባከን አድርገው ነው የሚቆጥሩት። ማህበረሰቡ ፍላጎታቸውን ማሟላት ባልቻለ መንግስት ላይ እምነታቸውን ጥለው እንደቆዩ የሚሰማቸው ይመስለኛል። እንደተረሱና ቸል እንደተባሉ ነው የሚሰማቸው።
የአፍሪካ ብሔራዊ ሸንጎ ፓርቲ በበኩሉ ህዝቡን አልተውኩትም ይላል። የጆሃንስበርግ ከተማ ምክር ቤት አፈ ጉባኤ ነንሲባ ሞልዋል እንደሚሉት ፓርቲው ከማንም በላይ ልምድ ያለውና የህዝብን ችግር የሚረዳ ነው። ከተማዋን መልሶ መገንባቱን በተመለከተ ደግሞ ህዝቡ ትዕግስት ይኑረው ይላሉ።
I visited some of the businesses that were damaged in
በተለይ ስዌቶ ውስጥ ጉዳት የደረሰባቸውን አንዳንድ የንግድ ተቋማት ጎብኝቻለሁ። የአፍሪካ ብሔራዊ ሸንጎ ፓርቲ አመራሮችም ቦታው ድረስ ሄደው ጉዳት የደረሰባቸውን የንግድ ተቋማት ባለቤቶች አግኝተዋል። ስለዚህ እቅድ አለ። ተቋማቱን መርዳትም ጀምረዋል።
የአፍሪካ ብሔራዊ ሸንጎ የገባው ቃል ኪዳን በቂ መሆን አለመሆኑ የሚፈተነው በመጪው ህዳር ወር ደቡብ አፍሪካውያን በሚያደርጉት የአካባቢ ምርጫ ይሆናል።
አድማጮች ዝግጅታችን እየተጠናቀቀ ነው። ጥቂት ደቂቃዎች ናቸው ለስንብት የሚቀሩን። ከእንዶ ከመሰናበታችን በፊት አንድ የደረሰንን ዜና ለማካፈል ያህል ኬንያዊቷ ሯጭ ኤጀንስ ትሮፒ በቤቷ ውስጥ ሞታ ተገኝታለች። የሁለት ጊዜ የዓለም ሻምፒዮኗ የ25 ዓመቷ ኬንያዊት አትሌት ጄንስ ትሮፒ ዛሬ ቤቷ ውስጥ ሞታ መገኘቷን የሀገሪቱ የስፖርት ፌዴሬሽን አስታውቋል። አትሌቲክስ ፌዴሬሽን በበኩሉ የአትሌቷ የሞት መንስኤ በመጣራት ላይ እንደሚገኝ ገልጿል። በሕይወቷ ማለፉን ግን አረጋግጧል። በተጨማሪም ኬንያ ትልቅ ሰው አጥታለች ሲል ገልጿል። አድማጮች እንግዲህ የዘለቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ፕሮግራሙን በ በመምራትና በመስተንግዶ ጽዮን ግርማ አብራችሁ ነበርኩ። ስርጭቱን በማቀናበር ብርሃን ኃይሉ አብራን ቆይታለች። እዚህ ዋሽንግተን ዲሲ በሚገኙ የዝግጅት ክፍል ባልደረቦቻችንና በሁሉም ስፍራ ባሉ ዘጋቢዎቻችን ስም ሰናበታችኋለሁ። በነገው ምሽት መደበኛ ዝግጅታችን እንገናኛለን። በእኛ በኩል ሰላም፣ በደህና እደሩ። Thank you.